ምንድን ያለው? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ነገር ግን ከእግዚአብሔር ወገን ያልሆኑ ደግሞ እነሱ ይሄንን ነገር ሊያደርጉ አይችሉም የሚል ሌላ ሁለተኛ ነገር አለው። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል የሚሰሙ የእግዚአብሔር ሰዎች ናቸው። ይሄንን የእግዚአብሔርን ቃል ስንቶቻችን ይዘን መተናል? አትሰልቹ እ ሁልጊዜ ስለምትጠየቁ ይሄ የተለየ ቃል ነው። እግዚአብሔር የተመሰገነ ይሁን። ባልና ሚስቶች አንድ ለሁለት መያዝ ይችላሉ። ግን እስቲ ሁላችንም ጎሽ እያሳዩኝ ነው። ሁሉም እግዚአብሔር የተመሰገነ ይሁን። የእግዚአብሔር የሆኑ ሰዎች የእግዚአብሔርን ቃል ምን ያደርጋሉ? ይሰማሉ። እግዚአብሔር ይመስገን። የመልእክቱ ክፍላችን ይሄ ሳይሆን ወደ ሐዋርያት ሥራ ምዕራፍ 12 ላይ እንሄድና ቁጥር 5ን አንብበን እንጸልያለን። እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስ ነው ያለኝ። እንደ እግዚአብሔር ያለ ማንም የለም። ስለሰማነው ምስክርነት ደግሞ ጠዋት ስለጸለይነው ጸሎት በእውነት በጣም ተደስቻለሁ። መዘምራን ዛሬ ሁለት ናቸው፣ ግን 100 ሰው ያለ ነው የሚመስለው። እግዚአብሔር በእነሱ ተጠቅሞ ባርኮናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል እንደዚህ ይላል፣ ምዕራፍ 12 ቁጥር 5 ጴጥሮስ በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። እንጸልያለን። ሰማያዊ አባታችን እግዚአብሔር ሆይ፣ ስለዚህ እሁድ እናመሰግናሃለን። በተለያየ አይነት መንገድ ስለባረከን፣ ስላስተማርከን፣ ስለተናገርከን ምስጋና ሁሉ ለአንተ ይሁን። አሁንም ከቃልህ ልንሰማ ከቃልህ ማዕድ ዙሪያ ተሰብስበናልና አቤቱ ይህ ቃልህ እንደ ሰይፍ ወደ እኛ ይመጣ ዘንድ ይህ ቃልህ አምላካችን ሆይ በማጽናናት በመምከርና በመዝለፍ ወደ እያንዳንዳችን ይመጣ ዘንድ እንለምንሃለን። አቤቱ የቃሉ ባለቤት የሆንክ እግዚአብሔር ሆይ በመንፈስህ አማካኝነት ቃልህ እንዲገባን ቃልህን እንድታስተምረን እንለምንሃለን። አቤቱ በዚህ የቆምኩት እኔ ታናሽ ሰው ይህንን ያንተን ቃል አምላካችን ሆይ እንዳልሸቃቅጥ ቃልህ በተጻፈበት አይነት ሁኔታ እግዚአብሔር ሆይ መናገር እንድችል ያንተ ኃይልና ያንተ እርዳታ በተለየ ሁኔታ ወደ እኔ ይመጣ ዘንድ እለምንሃለሁ። አቤቱ ያንተ ቃል አዋቂዎች አይደለንም፣ እዚያ ያለን ሁላችን የቃልህ ተማሪዎች ነንና አቤቱ መስማት የምንችልበትን ልቡናና ጆሮ እንድትሰጠን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ዛሬም ቢሆን የሚሰማ ጆሮ ያለው ይስማ የሚለው ቃል ለእኛም የተጻፈ ነውና አቤቱ እንድንሰማ ጆሮቻችንን ክፈትልን፣ አእምሮአችንን ክፈትልን። አቤቱ ጸጋን አንተ ለእያንዳንዳችን እንደገና አብዛለን። አቤቱ እግዚአብሔር ሆይ ቃልህን በተለያየ አይነት መንገድ የሚመነዝር ለቃልህ የማይገዛ ማንኛውም ያንተ ወገን አይደለምና አቤቱ ምሕረትህ በእነዚህ ሰዎች ላይ ይሆን። ጌታ ኢየሱስ ሆይ የእግዚአብሔርን ቃል የሚሰማ ከእግዚአብሔር የሆኑ ናቸው ተብሎ ተጽፏልና በዚህ ቦታ ያንተ ልጆች አለን። በውስጣችን ያንተ መንፈስ አለ። ይህ ቅዱሱ ቅባት ያስተምራችኋል ተብሎ ተጽፏልና አቤቱ ሰው ከሚናገረው የበለጠ መረዳትንና መገንዘብን አብርሆትን የሚሰጠው ቅዱሱ ቅባት በእያንዳንዳችን ሕይወት ውስጥ ያለው ያስተምረን ዘንድ እንለምንሃለን። ስለሚያስተምረንም ክብር ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ሳይቋረጡ የሚደረጉ ወይንም የሚካሄዱ የተለያዩ ነገሮች በአሁኑ ዓለምና እንደዚሁም ደግሞ በሚቀጥለው ዓለም ውስጥ እንደሚኖሩ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ ብቻ ሳይሆን እኔና እናንተ መንፈሳዊ የሆነን ሰዎች በተለየ ሁኔታ ስለምናስብ ጥልቅ በሆነ ሁኔታ ስንመለከት ኑሮ በምድር ብቻ ሳይሆን በሰማይም ደግሞ የሚቀጥል ነገር እንደሆነ ይነግረናል። አንዳንድ ጊዜ ሰዎች ምን ብለው ይናገራሉ? ልምምድ ወደ እንከን አልባ ያደርሳል ብለው ይናገራሉ። ፕራክቲስ ሜክስ ፐርፌክት የሚለው የእንግሊዘኛውን ለመተርጎም እንደሞከርኩት ልምምድ ወደ እንከን አልባ ያደርሳሉ ብለው ይናገራሉ። ይሄ ነገር በደንብ መጠናት ያለበት አባባል ነው። ምክንያቱም ይሄ ነገር የሚለው ሁሉን ነገር አውቀን ጨርሰናል ማለት አይደለም። ይልቁንም ምን ማለቱ ነው? ልምምድ ወደ ተሻለ እውቀት ያደርሰናል። በምድርና በሰማይ የሚከናወነውን ነገር ሁሉንም ስለማናውቅ በየጊዜውና በየዕለቱ ነገሮችን እንድንረዳና እንድናውቅ ያደርገናል የሚል ነገር ነው ያለው። በምድራችን በዚህ ምድር ብቻ ሳይሆን መንግሥተ ሰማያትም ስንሄድ የሚቀጥለው ዋነኛ የሆነው የቤተ ክርስቲያን ተግባር ምንድን ነው? ጸሎት ነው። ጸሎት ጸሎት ለአገልጋዮች ብቻ የተተወ የጥቂት ሰዎች ብቻ ሸክም አይደለም። እስከነጭራሹ አንዳንድ ጊዜ ይሄ የሚቋቋሙ አንዳንድ ቡድኖች ብዙ ሰዎች እንዳይሳተፉ እንቅፋት ያደረጉ ይመስለኛል። ዓርብ ዕለት በመጽሐፍ ቅዱስ ትምህርት ቤት ይሄንን ነገር ስናገር እህቴ ለምለም ብቻ ነበረች። በመጽሐፍ ቅዱሳችን ሰዎች ሁሉ መስካሪ የሆኑ ተብሎ ተጽፎ ያለ፣ ነገር ግን ጥቂት ሁለትና ሶስት ሰዎች የእነሱ ብቻ ዕዳ አድርገን የምንወስድበት ሰዓትና ጊዜ አለ። ጸሎት ደካማ ለሆኑ ሰዎች፣ ኃጢአተኛ ለሆኑ ሰዎች፣ ችግረኛ ለሆኑ ሰዎች የተሰጠ ዕዳ አይደለም። ይልቁንም ጸሎት ለሰዎች ሁሉ በእግዚአብሔር አምሳል ለተፈጠሩ ለእነርሱ የተሰጠ ትልቅ ዕድልና በረከት ነው። ጌታችን ኢየሱስ ክርስቶስ የሰማይና የምድር ገዢ ሆኖ እያለ በምድር ሲኖር መጸለይ አስፈልጎታል። በሰማይም እያለ አሁን ኢየሱስ ክርስቶስ እየጸለየ ነው ያለው። እኛ ማንን? እኛ ከጌታ ከኢየሱስ ክርስቶስ እንበልጣለን ወይ? በጣም የተለያዩ ሰዎች ሲናገሩ ሰምቻለሁኝ። እኔ ጸሎት አያስፈልገኝም፣ በቂ እውቀት አለኝ፣ በቂ ገንዘብ አለኝ፣ የወደፊት የሆነ ቅርስ አለኝ ብለው ለዚያውም በአደባባዩ በምስባኩ ላይ በፑልፒቱ ላይ ቆመው የተናገሩ በጣም ብዙ ሰዎች አሉ። አሁን ለመፍረድ ሳይሆን የእግዚአብሔር ቃል ምንድን ነው የሚለው? ኢየሱስ ክርስቶስ ጸሎት ካስፈለገው በሰማይም ሆኖ እስካሁን ድረስ እየጸለየ ካለ እኔና እናንተማ እንዴት አያስፈልገንም? ይህንን መልእክተ ሐዋርያ በሚል አጠቃላይ ርዕስ በሰጠነው ዛሬ በስድስተኛ ደረጃ ላይ የምንመለከተው የቤተ ክርስቲያን ዋና ተግባር ምንድን ነው ተብለን ብንጠየቅ አንደኛው ጸሎት ነው ይለናል የእግዚአብሔር ቃል። ጸሎት ነው። ጸሎትን የሚመስል ትልቅ ነገር ለእኛ አልተሰጠንም ከጌታችን ከኢየሱስ ክርስቶስ ቀጥሎ። ጸሎት እኮ የምንተነፍስበት እኮ ነው። ጸሎት የምንጽናናበት ነው። ጸሎት ብርታት የምናገኝበት ነው። ጸሎት እኛ በቀላሉ የማናውቀው ነገር የሚያሳውቀን የጠፋብንን እቃ እንኳን የት እንደሆነ ጸሎት አንዳንድ ጊዜ ሊያሳየን ይችላል። ሊያመላክተን ይችላል። ይሄንን ነገር በጣም በተለያየ ጊዜ ይሄንን ነገር አይቻለሁ። የጠፉ ነገሮች የት ቦታ እንዳሉ ተጨንቄና ተቸግሬ በነበረበት ጊዜ እግዚአብሔር ያንን ሲያሳውቀኝ ተመልክቻለሁ። በዚህ ሰሞን ይሄ ግልብ በሆነ ወይንም ራንደምሊ የሐዋርያት ሥራ መጽሐፍን እንደገና ሳጠና ከምዕራፍ 1 ጀምሮ እስከ ምዕራፍ 28 ያለውን በሚቀጥለው ወር ነው ማንበብ የሚገባን፣ ግን ያንን ሳነብ በጣም የገረመኝ ነገር የሐዋርያት ሥራ የጸሎት መጽሐፍ ነው። ስለዚህ ከመጀመሪያው ከምዕራፍ 1 ጀምሮ እስከ ምዕራፍ 28 ምን ያህል ጸሎት የሚል ቃል በዚህ መጽሐፍ ውስጥ ተጽፏል የሚለውን ነገር ሁሉ ፈልጌ አግኝቻለሁኝ። እስከ ዛሬ ድረስ በሐዋርያት ሥራ መጽሐፍ ውስጥ ስለ ጸሎት የተጻፈው ይሄ ነው የሚል መጽሐፍ አላገኘሁኝም። ስለዚህ ይሄንን ነገር ማድረግ አለብኝ ብዬ 1-2 ሰዓት ወሰድኩና ስመለከት ከ6 ወይንም ከ7 ምዕራፎች በስተቀር በሁሉ ምዕራፍ ላይ ጸሎት የሚለው ቃል አለ። በተለያየ አይነት መንገድ ጸሎት የሚለው ቃል በሌለበት ቦታ ደግሞ የጸሎት ፍሬዎች እና የጸሎት ሥራዎች እዛ ውስጥ ደግሞ አሉ። ለምሳሌ ያህል ስለ እስጢፋኖስ በሚናገረው ላይ ጸሎት የሚል የለም፣ ግን እስጢፋኖስ ተንበርክኮ እነዛም የወግሩትን ሰዎች ይቅር እንዳላቸው እዛ ቦታ ላይ ይናገራል። ይህ መጽሐፍ የጸሎት መጽሐፍ ነው። እንደገናም ደግሞ የጸሎት ሥራዎችን የምናይበት መጽሐፍ ነው። አንዳንድ ሰዎች ጌታ አሳርፎኛል፣ ጸሎት ጨርሻለሁ፣ አትጸልይ ብሎኛል፣ በቃ ብሎኛል፣ ስለዚህ አሁን ተንጋልዬ መተኛት ነው መኖር ነው ብለው ይናገራሉ። ይሄ ውሸት ነው። ሰይጣን ወይንም የራሳችን የሆነው ነገር የሚሰጠን ግምታዊ ነገር ነው እንጂ ጸሎትን በምድር ላይ ያለን አንጨርስም፣ በሰማይም ደግሞ የሚቀጥል ጉዳይ እንደሆነ ከወዲሁ ልነግራችሁ ፈልጋለሁ። እኔ የምፈልገው ነገር የለም፣ ሁሉ ነገር ለእኔ በቂ ነው ብለው ጸሎትም ጨርሻለሁ ያሉ ሰዎች አሉ። እግዚአብሔር ከዚህ አይነት ትምክህት ነፃ ያደርጋል። ከጸሎት አዋቂነት ጸሎትን ጨርሻለሁ ከሚል ህይወት እግዚአብሔር እኔንና ሁላችንን ያድነን። ጸሎት ብዙ አይነት መስመር አለው። በጣም ብዙ አይነት መስመር። የተለያዩ የጸሎት መጽሐፎችን ስታነቡ ሰዎች የጻፉት በጣም ያስገርማቸዋል። ጸሎት የማያልቅ አይነት ነገር ነው። ጸሎት የማያልቅ ጉዳይ ነው። በጊዜያዊ ህይወት ብቻ ሳይሆን በሰማያዊ በዘላለማዊ ሁኔታ ምን የሚያደርግ ነው? የሚቀጥል ነው። ስለዚህ ቤተ ክርስቲያን ዋና ኃላፊነቷ ጸሎት ከሆነ ይህ ጸሎት በመጽሐፍ ቅዱሳችን ላይ የተጻፈው የምናደርገው ይህ ጸሎት ምንድን ነው የሚፈይደው? ምንድን ነው የሚሰራው? ወገኖቼ የእግዚአብሔር ቃል አድርጉ ብቻ ሳይሆን የሚለው የምታደርጉት ለዚህ ጉዳይ ነው ብሎ የሚነግረን የመፍትሄ መጽሐፍ ነው። እንደ አንዳንድ ጻፊዎች የማይገባ መጽሐፍ ሳይሆን ግርስ የሆነ ምንድነው መጽሐፍ ነው። የሐዋርያት ሥራ ግብረ ሐዋርያት ጸሎት ምንድነው ይለናል። ዛሬ አራት ፖይንቶችን ነው የምንመለከተው፣ የሚቀጥል ይሆናል። አራት ፖይንቶችን ፈጠን ብለን እንመለከታለን። የመጀመሪያው ነገር ምንድነው? ስለ ጸሎት ሲናገር ጸሎት ከልባችን ጋር የተገናኘ ጉዳይ እንደሆነ ይነግረናል። ዛሬ ጠዋት ጸሎት ስናደርግ ጊዜ ጸሎቱን የምትመራው እህታችን እንዴ ማስታወሻዬን የወሰደች ያህል ነው የመሰለኝ። ቼክ አላደረኩኝ፣ ግን ማስታወሻዬ ከጎኔ ነበር ያለው። የምትናገረው ነገር እየደጋገመች ጸሎት ከልባችን ጋር የተገናኘ ጉዳይ ነው እያለ ትናገር ነበር። ኮንፈርሜሽን፣ ጸሎት ከልባችን ጋር የተገናኘ ጉዳይ ነው ይለናል። ምዕራፍ 1 ቁጥር 14 ላይ በምንመለከትበት ሰዓት ምን ይላል? በአንድ ልብ ሆነው ይላል። በአንድ ልብ ሆነው፣ በአንድ ልብ ሆነው with one accord በአንድ ላይ ምን ያደረጉ? እየፈሰሱ እየፈሰሱ ስምምነት ማለት ነው። ፈቃደኝነት ማለት ነው። መረጋጋት ማለት ነው። መጠባበቅ ማለት ነው። ምን ያደረጉ? እዚህ ቦታ ላይ with one accord ያደረጉ፣ እየተስማሙ፣ እየተገናኙ፣ እየተባበሩ ይሄንን ነገር ያደርጉ ነበር ብሎ ይናገራል። ታውቃላችሁ እዚህ ቦታ ላይ ልዩነት አላቸው እነዚህ የሚጸልዩ ሰዎች። የጾታ ልዩነት አለ፣ የእድሜ ልዩነት አለ፣ የአገልግሎት ልዩነት አለ። ሆኖም ግን ሁል ጊዜ ባላቸው ጸሎት ላይ የማይረሱት ነገር ምንድነው? አብረው ይፈሱ ነበር። ይሄንን ለመናገር ነው። በአንድ ልብ ሆነው ይላል። በአንድ ልብ ሆነው ይላል። በአንድ ልብ ሆነው ይላል። በዚሁ በምዕራፍ 1 ቁጥር 25 ላይ ደግሞ ምን ብሎ ነው የሚናገረው? እዛ ጸሎት በሚደረግበት ሰዓት የሁሉን ልብ የምታውቅ ጌታ ይላል። የሁሉን ልብ የምታውቅ ጌታ። ይሄ ፊዚካሊ ያለውን ነገር ልንለውጥ ልናስመስል እንችላለን። በጣም ቀላል ነው እሱ። ቲያትረኞች ያደርጉ የለም እንዴ? እንደዚህ አይነት ቲያትር መስራት ይቻላል። እዚህ ላይ ግን የሚናገረው የሁሉን ልብ የምታውቅ ጌታ ይላል። አቤት በውስጣችን ከልብሳችን ውስጥ ባለው ያንን የሚያውቅና የሚረዳ ማንም የለም። እግዚአብሔር ግን ያውቀዋል። የሁሉን ልብ የምታውቅ ነው የሚለው። የሁሉን ልብ የምታውቅ ወገኖቼ፣ ኃጢአት ማለት መጥፎ ነገር ማለት ምን ማለት እንደሆነ ሁላችን እናውቃለን። እንኳን እኛ የዳንን ያልዳኑ ሰዎችም እንኳን ኃጢአት ምን ማለት እንደሆነ ያውቃሉ። ትክክለኛ ያልሆነ ነገር ምን ማለት እንደሆነ ያውቃሉ። የሮሜ መጽሐፍ ይህንን ይነግረናል። ሰው የተባለ ሁሉ ሊያውቀው የሚችለው ነገር ነው። የሁሉን ልብ የምታውቅ ጌታ እዚህ ቦታ ላይ ይህንን ነገር ሲናገር በአንድ ላይ ሆነው ኮንስታንትሊ ልባቸውን አያይዘውና አስማምተው ነበር ምን የሚያደርጉት? ይጸልዩ የነበረው ይላል። የጸሎታችን ዋነኛና ትልቁ ነገር የልባችን ጽዳት አስፈላጊ ነገር ነው። በልባችን የመተባበር ነገር በጣም አስፈላጊ ነው። እግዚአብሔር ከዛ በላይ ያውቀናል። ከዛ በላይ ያውቀናል። ጸሎታችን አለበለዚያ ፕሮግራም ብቻ ነው የሚሆነው። ፕሮግራም ብቻ ነው የሚሆነው። በጸሎት በኩል የሚገኘው ደስታና የተለያዩ ፍሬዎች እናጣቸዋለን። ልባችን ካልተስተካከለ፣ ልባችን ጥሩ ካልሆነ ይሄንን ነው በመጀመሪያ ደረጃ የሐዋርያት ሥራ ግብረ ሐዋርያት አክትስ የሚነግረን የመጀመሪያው ጸሎት የቤተ ክርስቲያን ተግባር ነው ሲል አንደኛ ልባችሁን ቼክ አድርጉ የልብ ጉዳይ ነው የልብ ጉዳይ ነው የልብ ጉዳይ ነው ወንድሜን እየጠላው እህቴን እየጠላው ያገር መሪዎችን ያዋረድኩ በእግዚአብሔር አምሳል የተፈጠሩ ሰዎችን እንደሰው ሳላያቸው በእንደዚህ አይነት ብዙ ክፉ ነገር በታጨቀ አይነት ልብ ጊዜ ማጥፋት ነው ራስን ማታለል ነው ሰማይ ይዘጋል ሰማይ እንዲከፈትና እንዲዘጋ የኛ ሁኔታ አስተዋጽኦ ያደርጋል ያም ልባችን ነው ልባችን ነው ሁለተኛው ጸሎት የቤተ ክርስቲያን ዋነኛ ተግባር የሆነው ምን ማለት እንደሆነ ሲናገር ራሳችንን ዝቅ የምናደርግበት የትህትና ስፍራ ነው የትህትና ስፍራ ነው ትህትና ማስመሰል ማለት አይደለም ትህትና ይሆን ነው መሆን ነው ትህትና ይሄ ነው ትህትና ይሄ ነው በዚህ በሐዋርያት ሥራ ላይ ምዕራፍ 20 ቁጥር 36 ላይ ምን ብሎ ይናገራል ይህን ብሎ ተንበርክኮ ከሁላቸው ጋር ጸለየ ይላል ስለ ጳውሎስ ይህን ብሎ ተንበርክኮ ከሁላቸው ጋር ምን አደረገ ጸለየ ይላል ትልቅ ምሳሌነት አለው ጳውሎስ እዚህ ቦታ ላይ ወንጌል ለሰበከላቸው ሰዎች ለነሱ የሚያሳያቸው ነገር ነው በምሳሌነት በሁሉ አቅጣጫ ያሳያቸው ነበር አንደኛው በመንበርከክ መንበርከክ ለእግዚአብሔር ዝቅ ማለታችንን ትህትናችንን የምናሳይበት አንደኛው መንገድ ነው ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ እንዲህ አይነት ነገር አድርጓል እኛ ከሱን በልጣለን ወይ ከሐዋርያው ጳውሎስም እንኳን አንበልጥም እንደሰው እንድናገር ካለን ተንበርክኮ ይላል በምዕራፍ 21 ቁጥር 6 ላይ ደግሞ በባህር ዳር ተንበርክከን ይላል በባህር ዳር ተንበርክከን ይላል ከባህር ዳር ላይ ያለው ምንድነው አሸዋ ነው ያለው የሚቆረቆር ነገር ነው ያለው አሸዋ ላይ እንደኛ ያማረ ጣውላ ያማረ ጥሩ የሆነ ፕላስቲክ የሆነ ታይልስ እንደዛ አልነበረ እኛ ለዚያም የምንበረከክበት ምን አለን ትራስ አለ እግዚአብሔር የተመሰገነ ይሁን እነ ጳውሎስ ግን በዛን ሰዓት በአሸዋው ላይ ይላል በአሸዋው ላይ ተንበርክከን ምን አደረግን ይላል ጸለይን ይላል በዛ ቦታ ላይ ተንበረከከን ይላል ዛሬ ብዙዎቻችን ጸሎትን የጨረስን አድርገን ስለምናስብ ጸሎታችን እስከነጭራሹ ምን ሆኗል? በሴንቴንስ ፕሬየር አልቋል። እስቲ አንድ ጊዜ ፈጠን ብለን ኦ የመሻረለም አንድ ጊዜ ፈጠን ብለን እንያዝና ጌታ ያውቅ የለም እንደ የልባችንን ነገር ብለን ራሳችንን እንሸውደዋለን። አጥብቃችሁ ጸልዩ ጸሎት አይቋረጥ የሚለውን ነገር እንረሳውና እንዘነጋውና አይ ስለ ተንበረከኩ ነው እንዴ እንላለን አንዳንድ ጊዜ አዎ ጉልበት ሁሉ ለእርሱ ይንበረከካል ተብሎ ተጽፎ የለም እንዴ ለእርሱ እግዚአብሔር እኮ ንጉስ አይደለም እግዚአብሔር የአንድ ሀገር መሪ አይደለም ከዛ በላይ ነው ከምናስበው በላይ ነው በእርሱ ፊት መንበረከክ ክብር ነው። በእርሱ ፊት መንበረከክ የእርሱ የሆነውን ድምጽ እንድንሰማ ያደርገናል። የእግዚአብሔርን ድምጽ መስማት ይቻላል። የእግዚአብሔርን ድምጽ ለመስማት ይሄ ዝቅ ማለት ከእግዚአብሔር ታላቅነት ዝቅ ማለት ይሄ ዋነኛ የሆነ ነገር ነው። ጳውሎስ ለኤፌሶን ሰዎች በጻፈው መጽሐፍ ላይ በሚናገርበት ሰዓት ምዕራፍ 3 ቁጥር 14 ላይ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት በአፊት እንበረከካለው ይላል። አዲሱ መደበኛው ትርጉም ምን ይላል? በዚህም ምክንያት በአፊት እንበረከካለው ከእርሱም በሰማይና በምድር ያለ ቤተሰብነት ሁሉ ሰዎች ያገኛሉ ብሎ ይናገራል። ስንበረከክ የእግዚአብሔርን አባትነት፣ የእግዚአብሔርን አብሮነት፣ የእግዚአብሔርን ቤተሰብነት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት በእርሱ ፊት እንበረከካለሁ ብሎ ይናገራል። ሶስተኛ፣ ጸሎት የቤተ ክርስቲያን ዋነኛ ጉዳይ የሆነው ይህ ጸሎት በምን አይነት ሁኔታ መካሄድ እንዳለበት ሲናገር ትጋት የምናሳይበት ዋነኛው ጉዳይ ነው። ከጸሎት የሚበልጥ ነገር የለም። ጸሎት ፊት ለፊት ከእግዚአብሔር ጋር የምንገናኝበት ነው። ከስብከትም ይበልጣል። ከሌሎቹ ነገሮች ሁሉ ይበልጣል። ይሄ የሚበልጥ ጉዳይ ስለሆነ ጸሎት ትጋት የምናሳይበት ጉዳይ ነው። ለስራ አንተ ጋር የለም እንዴ? እግዚአብሔር የተመሰገነ ይሁን። ዶክተር ስትመሰክር ትጋቷ ነው እኮ የሚታየው። በእውነት ትጋቷ ነው ፊት ለፊት ያለ ጉዳይ ነው። እያንቀላፋች ወይ በየቦታው የተለያየ ነገር እየተንገላወደች አይደለም። ለዚህ አይነት ትልቅ ማዕረግና ስራ የደረሰችው ሁላችንም ተማሪዎች እኮ ነን። በመካከላችን ዶክተሮች አሉ። እግዚአብሔር የተመሰገነ ይሁን። አንዳንዶች ሙሉ ወርቅ ዶክተር በጣም ይወዳል ብለው ይናገራሉ። እኔ ነጋዴውንም ወዳለሁኝ ተማሪውንም ወዳለሁኝ። አንዳንዶቹ ደግሞ አይ ለመሆን አስበዋል መሰለኝ ይላሉ። እሱን አሁን አንነጋገርም። ለማንኛውም በሁሉ አቅጣጫ ምን ያስፈልጋል? ትጋት ያስፈልጋል። ጸሎትማ የበለጠ ትጋት የምናሳይበት ነገር ነው። ለትምህርት ጊዜ አለን፣ ለተለያዩ ነገሮች ጊዜ አለን፣ ግን ለጸሎት ጊዜ የለኝም እንላለን። ራስን ማታለል ነው። በ24 ሰዓት ውስጥ አንድ ሰዓት ለጸሎት እናጣለን። አንዳንድ ሰዎች በጣም ተቀምጠው ይኖሩና ከአንድ ከ30 እና ከ40 ዓመት በኋላ እከሌን እኮ በልጣው ነበር በትምህርት፣ እሱ ግን ዛሬ ዶክተር ሆነ። ይሄ ዶክተር የሚለው ነገር በአፌ ላይ ፕሮፌሰር ሆነ፣ ማስትሬቱን ተቀበለ እንላለን። ሰዓቱ እኮ ለሰዎች ሁሉ የተሰጠው በእኩልነት እኮ ነው። ሚስጥሩ ምንድን ነው? ያ ሰው ጊዜውን መጠቀም ስለቻለ ነው። የእግዚአብሔር ቃል ለሁሉም ጊዜ አለው ብሎ ይናገራል። ለተለዩ ስፔሻል ለሚባሉ ሰዎች 48 ሰዓት፣ ለሌሎች ደግሞ 24፣ ለሌሎች 12 ሰዓት አልተሰጠም። ለሁሉ እኩል የሆነ ሰዓት ነው የተሰጠው። የሐዋርያት ሥራ በአራት ቦታ ላይ ትጋትን በተመለከተ አስገራሚ በሆነ መንገድ ይናገራል። ምዕራፍ 1 ቁጥር 14 ላይ ለጸሎት ይተጉ ነበር ይላል። እዛ ቦታ ላይ ለጸሎት የተጉበት ለምንድን ነው ብዬ መጽሐፉን ሳነበው የሐዋርያት ሥራን በእንደዚህ አይነት ሁኔታ ሌላ ቦታ አስተምረው አላውቅ። እንዳስተምረውም ደግሞ ጌታ ነው የሰጠኝ እንጂ በእቅዴ ውስጥ በጭራሽ አልነበረም። እና መጽሐፉን ለብቻው ነው ደግሞ ይዤ የማጠናው። ረዳት መጽሐፍ አላስፈልገኝም። ምክንያቱም እስቲ ቆይ ምንድን ነው የሚለውን ነገር በጥሬው ልመልከተው በሚል ነው። ለጸሎት ይተጉ ነበር የሚለው እዚህ ቦታ ላይ ኢየሱስ ክርስቶስ የተናገረው ነገር ነበረ። በሁለተኛ ደረጃ ደግሞ በመካከላቸው ከመሪዎች መካከል አንድ ሰው ጎሎ ነበር፣ ራሱን ያጠፋ ሰው ነበር። ደግሞ 12 መሆን ነበረባቸው እና ድሮ 70 የሚባሉ አሉ በብሉይ ኪዳን። በአዲስ ኪዳን ደግሞ ከ12 ጋር ደግሞ የተያያዘ ነገር አለው። ይሄም የተለየ ትርጉም ያለው ጉዳይ ነው። 12ኛው ሰው እንዲገኝና እንዲመጣ ምን ያደርጉ ነበረ? ተግተው ይጸልዩ ነበር ይላል። ያ መሪ ተገኘ። ያ መሪ ትንሽ ነገር ቢጻፍለትም የቤተ ክርስቲያንን ታሪክ ስናጠና ግን በጣም አስገራሚ ነገር ያደረገ ሰው ነው። ምዕራፍ 2 ላይ ደግሞ በጸሎት እንደተጉ ይናገራል። በጸሎት የተጉበት ምክንያት የተስፋውን ቃል ለማግኘት ነበረ። አንደኛው የተስፋው ቃል መንፈስ ቅዱስ እንደ ብሉይ ኪዳን ሳይሆን በዚህ በአዲስ ኪዳን በሁሉ ላይ ይወርዳል ተብሎ ትንቢት ተነግሮ ነበረ። የተስፋው ቃል የተገኘው በጸሎት ትጋት ነው። በጸሎት ትጋት ነው። ልጆቻችሁ ሳያድጉ ትልቅ ገንዘብ አትሰጧቸውም እኮ። እግዚአብሔርም የእርሱ የሆነውን መልካም የሆነውን ነገር በሚያፈስ አይነት ህይወት ውስጥ አይሰጥም። እግዚአብሔር ሊጠብቅ በሚችል ህይወት ውስጥ ነው እግዚአብሔር ያንን ነገር የሚያደርገው። በጸሎት የተጉ ሰዎች ውጤቱ የተስፋውን ቃል አገኙ። ምዕራፍ 8 ላይ ምን ይላል? በጸሎት የተጋ ሐናንያ የሚሉት አንድ ሰው ብሎ ይናገራል። በጸሎት የተጋ ሐናንያ የሚሉት አንድ ሰው። ይገርማቸዋል። ሐዋርያው ጳውሎስን ደቀ መዝሙርነት ትምህርት ያስተማረው ሰው። በጸሎት የተጉ ሰዎች ትልልቅ ሰዎችን ያፈራሉ። በታሪክ ውስጥ የሚነገርላቸውን ሰዎች ያፈራሉ። ትላንትና ተወልጄ ዛሬ አይደለም ያደግኩት፣ ሁላችንም ከበስተኋላችን በጸሎት የተጉ ሰዎች አሉ። ጳውሎስ እንዲጠመቅ ጳውሎስን የመሰለ ያ ትልቅ ጭንቅላት የነበረው ሰው ብዙ ነገር አለ አይደለም የሚያወጣ የሚጠይቅ ብዙ እውቀት የነበረው ሰው በጸሎት የተጋው ሰው ሐናንያ ነው ኮንቪንስ ያደረገው። መጠመቅ አለብህ አንተ ትልቅ ስምህ የገነነ ነውና ሌላ አቋራጭ መንገድ ላንተ የለም አለው። ሁሉ ሰው መጠመቅ አለበት አለ። አንዳንድ ጊዜ ምን ይላሉ? እሱ ትልቅ ሰው ስለሆነ ደግሞ ብዙ መጽሐፍም ያነበበ ሰው ስለሆነ በቃ ለእሱ ብዙ ነገር እንትን አታድርጉ፣ በቃ ያደርግ ሁሉንም ነገር ይላሉ አንዳንድ ሰዎች። መሆን የለበትም። ምንም አይነት ሰው ይምጣ፣ ዳግም ከተወለደ በኋላ ከደቀ መዝሙርነት ትምህርት በዛ መንገድ መሄድ አለበት። አንጠቅማቸው። እነዚህ ሰዎች ይቆዩና መንፈሳዊውን ነገር ሲያዩ ግራ ይጋቡና አንድ አይነት ነገር ውስጥ ይገባሉ። አላወቁምና በአካላቸው ግስፈት በጭንቅላታቸው ትልቅነት አስበን አንድ የሆነ ቦታ ላይ እናስቀምጣቸዋለን። አቶ ከሌ ብለን ምንም ውስጣቸው የለም። ዞረው ዞረው ራሳቸውን ብቻ ሳይሆን ሌላውንም ይጎዳል። ለጳውሎስ አቅጣጫ አሳየው። ለወደፊት ጌታ ጠርቷል። የጌታን ድምጽ ለመጀመሪያ ጊዜ ነው እየሰማው። ያ የሰማው የጌታ ድምጽ ነው። ስለዚህ በዚህ አቅጣጫ መሄድ አለብህ አሉት። ወገኖቼ የኛንም አቅጣጫ ለማወቅ እግዚአብሔር ረድቶን ሌላውንም ደግሞ በጥሩ አቅጣጫ እንዲሄድ ለማድረግ የማዕድ ጸሎት አይደለም የሚያስፈልገው፣ የትጋት ጸሎት ነው። የትጋት ጸሎት ሁልጊዜ እንደምናገረው የትጋት ጸሎት መነሻው አንድ ሰዓት ነው። መነሻው መድረሻው አይደለም። መድረሻው አልተጻፈም። ኢየሱስ ክርስቶስ ከኔ ጋራ ለአንዲት ሰዓት ልትተጉ አልቻላችሁም አላቸው ደቀ መዛሙርቱ። መነሻው ህግና ውጣ እንዴ? ቢያንስ በቀን ውስጥ በ24 ሰዓት ውስጥ አንድ ሰዓት ለመጸለይ እንሞክር። የትጋት መነሻው እሱ ነው። መድረሻው ግን በሰዓት አልተገደበም። ለግል ጸሎት፣ ለጋራ ጸሎት በማንኛውም ሁኔታ ውስጥ የተጉ ሰዎች የተለያየ ነገር አድርገዋል። ምዕራፍ 22 ቁጥር 12 ላይ በሚናገርበት ሰዓት ነው። ምዕራፍ 8 ቁጥር 2